ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
አድማጮቻችን ሁለተኛው ክፍል መደበኛ ፕሮግራማችን አሁን ይጀምራል። በባቢሌ ቶላ በእንግሊዝኛ ቋንቋ ተደርሶ በጸጋይ ደብተራው ወደ አማርኛ የተተረጎመውን አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ መጽሐፍ ትረካ ክፍል 14 እና የመጨረሻውን አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜናውን በድጋሚ እነሆ።
እሁድ ነሐሴ 6 ቀን 2010 ዓመተ ምህረት በምስራቅ ሐረርጌ ዞን መዩም ሙለቄ በተባለ ወረዳ የሶማሌ ክልል ልዩ ፖሊስ በከፈተው ጥቃት 32 ሰዎች የተገደሉ መሆናቸውን የአካባቢው አስተዳደር ባለስልጣኖች ገልጸዋል። በጥቃቱ ህይወታቸው ካለፈው መካከል 13 የሚሆኑት የኦሮሚያ ፖሊስ አባላት ሲሆኑ 20 የሚሆኑት ደግሞ ሰላማዊ ሰዎች መሆናቸው ተነግሯል። የሶማሌ ልዩ ፖሊስ በአሁኑ ወቅት ይህንን ጥቃት ለመፈጸም ምን እንዳነሳሳው ግልጽ ባይሆንም ቀደም ብሎ በተካሄደው በአብዲ ኢሌ መታሰርና በኋላም ግለሰቡ ከኢሶዴፓ መሪነት ተነስቶ በኮሙኒኬሽን ሚኒስትሩ በአህመድ ሸዴ መተካቱ ያስቆጣቸው ግለሰቦች በወሰዱት እርምጃ ሳይሆን አይቀርም የሚል ግምት እየተሰጠ ይገኛል። በተያያዘ ዜና እሁድ ማለዳ ላይ የኦጋዴን ብሔራዊ ነጻ አውጪ ግንባር የተባለው ድርጅት የተናጠል የተኩስ ማቆም ውሳኔ ማሳለፉን ይፋ አድርጓል። ድርጅቱ እዚህ ውሳኔ ላይ የደረሰው በኢትዮጵያ ሶማሌ አካባቢ ያለውን ሁኔታ ለማረጋጋትም ነው ብሏል። ድርጅቱ ይህንን በወሰነ በጥቂት ሰዓታት ውስጥ የግንባሩ ኃላፊዎች ወደ አገር ቤት መግባታቸውና በአዲስ አበባ ከሶማሌ ብሔር ተወላጆች ጋር ውይይት መጀመራቸው ስምምነቱ ቀደም ብሎ በተደረገ ሚስጥራዊ ውይይት ያለቀ መሆኑን ያሳያል ተብሏል። እሁድ በሻሸመኔ ከተማ ጆሃር መሐመድን ለመቀበል በተዘጋጀ ስነ ስርዓት ላይ በርካታ ሰዎች በከተማዋ ስቴዲየም የተገኙ ሲሆን በወቅቱ ሲስፋፋ በነበረው ተጨባጭ ያልሆነ መረጃ በተፈጠረ ግጭት ጉዳት መድረሱ ታውቋል። ለጸጥታ ስራ በቦታው ላይ የነበረ መኪና ቦምብ ተጭኖበታል የሚል የሐሰት መረጃ ስለተስፋፋ መኪናው በተሰብሳቢው የተቃጠለ መሆኑም ታውቋል። ከፖሊስ መረጃ ለማወቅ እንደተቻለው መኪናው የሻሸመኔ ከተማ አስተዳደር ንብረት የሆነ በወቅቱ በጥበቃ ስራ ላይ ተሰማርቶ የነበረ መሆኑም ታውቋል። አንድ ግለሰብም ቦምብ ሊያፈነዳ ነበር በማለት ተዘግዝቆ ተሰቅሎ የተገደለ መሆኑም ተነግሯል። የተሰበሰቡትን ለመበተን ፖሊሶች የአስለቃሽ ጋዝ የተጠቀሙ ሲሆን ከአደጋው ለማምለጥ በተፈጠረው መገፋፋት ሌሎች 3 ሰዎች ህይወታቸውን ያጡ መሆናቸው ተነግሯል። ከሁኔታው ጋር በተያያዘ 7 ሰዎች በጥርጣሬ ተይዘው ምርመራ እየተካሄደባቸው መሆኑን ፖሊስ ገልጿል። በሌላ በኩል ደግሞ ቅዳሜ ነሐሴ 5 ቀን ምሽት ላይ በምስራቅ ወለጋ ፍጹም ማሪና ሀፍቴ ሀገሶም የተባሉ 2 የትግራይ ተወላጆች በድንጋይ ተወግረው በአሰቃቂ ሁኔታ የተገደሉ መሆናቸውን የቢቢሲ የዜና ወኪል ዘግቧል። 2 ግለሰቦች ወደ አካባቢው የመጡት በ1977 በነበረው ድርቅ በልጅነታቸው ሲሆን በአሁን ወቅት በአካባቢው በተፈጠረው የጸጥታ ጉድለት ምክንያት ንብረታቸውን ይዘው ወደ ትግራይ ለመጓዝ እየተዘጋጁ እንደነበረ ቤተሰቦቻቸው ተናግረዋል። አስከሬናቸው ምርመራ ተደርጎለት የተቀበረ መሆኑ ሲነገር የግለሰቦቹን ገዳዮች ለመያዝ የተወሰደ እርምጃ መኖሩ አይታወቅም። እሁድ ነሐሴ 6 ቀን የባህር ዳር ከተማ ወጣቶች ህገወጥ ንብረት በማጓጓዝ ላይ ናቸው ብለው የሚጠረጥሯቸውን መኪናዎች እያስቆሙ በመፈተሻቸው የትራፊክ መጨናነቅ ደርሶ እንደነበር ከአካባቢው የተገኘው ዜና ይገልጻል። ፖሊሶች አስለቃሽ ጭስ በመጠቀም ወጣቶችን የበተኑ መሆናቸውም ይነገራል። በተመሳሳይ ዜና በሰሜን ጎንደር የሳንጃ ከተማ ወጣቶች ህገወጥ ንብረት ሲያጓጉዙ ነበር የተባሉትን ተሽከርካሪዎች በቁጥጥር ስር ያደረጉ መሆናቸው ታውቋል። ሰኔ 16 ቀን 2010 ዓመተ ምህረት በመስቀል አደባባይ በነበረው የቦምብ ፍንዳታ ተይዘው በመርመራ ላይ ከነበሩት መካከል የአዲስ አበባ ፖሊስ ኮሚሽነር ግርማ ካሳን ጨምሮ 11 የሚሆኑት የፖሊስና የጸጥታ ተቋም አባላት በዋስ ቢለቀቁ ተቃውሞ እንደማይኖረው አቃቤ ሕጉ በዛሬው ዕለት ለፍርድ ቤቱ ያስታወቀ መሆኑ ታውቋል። ጥላሁን ጌታቸውና ብርሃኑ ጃፋር በተባሉ ተጠርጣሪዎች ላይ ተጨማሪ የማጣሪያ ጊዜ ጠይቆ የ7 ቀን ጊዜ የተሰጠው መሆኑ ተነግሯል። ባለፈው ሳምንት ተስፋዬ ኡርጌ በተባለው ዋና ተጠርጣሪ ላይ ተጨማሪ የ7 ቀን ጊዜ እንዲሰጥ የቀረበውን ጥያቄ ፍርድ ቤቱ የፈቀደ መሆኑ ይታወሳል። የእንግሊዝ መንግስት የሶማሌ ክልል ልዩ ኃይልን አስተጣቋል አሰልጥኗል በሚል ባለፉት ቀናት ሲሰራጩ የነበሩትን ዜናዎች አዲስ አበባ የሚገኘው የእንግሊዝ ኤምባሲ አስተባብሏል። ኤምባሲው በመግለጫው እንደ አውሮፓ አቆጣጠር በ2013 እና በ2015 የእንግሊዝ መንግስት በተራድኦ ድርጅት አማካኝነት ለአካባቢው ነዋሪዎች ድጋፍ ማድረጉን ገልጾ ድጋፉ የተደረገው ለትምህርት ለጤናና ለንጹህ የመጠጥ ውሃ አቅርቦት እንጂ ለሌላ አይደለም ብሏል። ድጋፉም በ2015 የቆመ መሆኑንም ጨምሮ ገልጿል። የዓለም አቀፍ የዜና ተቋሞች እንግሊዝ በአብዲ ኢሌ ለተቋቋመው የአካባቢው ልዩ ፖሊስ ኃይል የመሳሪያና የስልጠና እገዛ ታደርግ የነበረ መሆኑን ሲዘግቡ መቆየታቸው ይታወቃል። ዜናው በዚያ በቃ።
እድሜው ሲገሰግ ከንቱ ሰው ዘንገታት ነገር ፈለኝ ላላይ ማለፉ ዝረሶ ፉድረሶ ማንተራገት ያሆንስ ከማላ ወድቀስ ከተሰበር ህይወት እንደሸክላ ህይወት እንደሸክላ
የታባቱ
ሞትን ይሙት
ያሆንስ ከማላ
ባካችሁ ዘመዶቼ ስሞት
ሞትም አብሮኝ ይሞት
በሳቅ በደስታ ግደሉት
በሐሴት በደልታ ውገሩት
ከአንቴ በታች ቀበሩት
ባካችሁ ዘመዶቼ ለሞት የልብልብ አትስጡት
ናቁት አጥናሉት አውግዙት
በሙሾ ግነን አትበሉት
በሞቴ እንዳታስደስቱት እንደ ዶርዜ ወንድሞቼ በሳቅ ታጅቤ ኮርቼ
ሞቴን በዘፈን ሞልቼ በዳንኪራ ሰበቃና በዘፈን ሆይታ አካትቼ
በሰድጌ ብቀበር ሞቼ
ተጸድቅ ነበር ባትረሱ
በእንባው ሌን ባታፈርሱ
እባካችሁ ዘመዶቼ በሳቅ ጉዞ ፍታትፍቱኝ
በሙሾ ዋይታ አታጅሉኝ እናቴም ፊትሻ ይክሰል በልልታ ብርሃን ይንበልበል
በረፍቴ እንዳታፌዥብኝ በሰርጌ እንዳታለቅሽብኝ
ገጽሽ በጭንቅ አይወረሽ
ብሽ በሐዘን አይላበስ
በሆድሽ ሞት አይጨነስ እምባ ባይንሽ አይቋጠር
የሞት ቅስሙ እንዲሰበር
አዎን አደራ አደራችሁ የሞት ሁሌን ተቀበሉ ደስታዬን ተካፈሉ
ለንሳ ሞት አይደለም ለፍሳ ረፍት አብቁኝ
በዶርዜ እስክስታ አስቀብሩኝ
በልልታው ጉዞ አሳጅቡኝ በጦሩ ችቦ አሳጥሩኝ
ጭብጨባችሁ በስንት ይውረድ
ዛፍ ቅጠሉም አብሮ እስኪረድ ሀገር ምድሩ ያቅራራ
ሐሴት ነው ይበል ጆቢራ
ሰርጌ ነው ይምታ ዳንኪራ
እንዲህ ስሜት ሲፍለቀለቅ ሲፈነደቅ ሲግል ሐሞት
ቱማታው ሲዋጥ በላቦት
ሆይታ በሆይታ ሲራኮት
ማሳለፊያ መግቢያ ሲያጣ ፍራት ገበናው ሲራቆት
መቃረቢያ ፍንጭ ሲያጣ በእንልታ ሲወገር ብሶት ብቻ ነው ሞት ራሱ ምነው።
እባካችሁ ዘመዶቼ ስሞት ሞትም አብሮኝ ይሞት።
በእንልታችሁ ግደሉት፣ በዳንኪራችሁ ውገሩት፣
ከጥንቴ በታች ቅበሩት።
እባካችሁ ዘመዶቼ ስሞት ሞትም አብሮኝ ይሙት።
በልልታችሁ ግደሉት፣ በዳንኪራችሁ ውገሩት፣
ከአጥንቴ በታች ቅበሩት።
ሎሬት ጸጋዬ ገብረ መድህን 1963 ዓመተ ምህረት
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን፣ የኢትዮጵያ ታሪክ፣ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ በባቢሌ ቶላ በእንግሊዝኛ ተጽፎ በጸጋዬ ወይን ገብረ መድህን የተተረጎመ 1989 ዓመተ ምህረት ክፍል 14 አዳዲስ እስረኞችን በየደቂቃው ወይም በየሰዓቱ እያመጡ ነበር። አዳዲሶች ሲመጡ የሚያውቋቸው ወይም ያጋለጧቸው እንዲቀርቡ ይደረግና እንዲቀበላቸውና እንዲያወጡም እንዲያግባቧቸው ይደረጋል። ከካድሬዎቹ አንዱ እንግዳ የተባለው አራት እስረኞች አመጣና ሁለቱን ይዞ ወደኔ ቀረበ። እነዚህን ሁለት አናርኪስቶች እንዲያወጡ አሳምኛቸው፣ አለበለዚያ ሁላችሁም ለቀይ ሽብር ትዳረጋላችሁ አለ። አዲስ መጥቶቹን ያጋለጡት ሁለት እስረኞች ሁለቱን ለማሳመን ቀጠሉ። ይህ ሁሉ ሲሆን የግብረ ሰይሉ መፈጸሚያ አውደ ሥራ አልፈታም። ከሌሊቱ 7 ሰዓት አካባቢ ወንዶቹ ባንድ ወገን፣ ሴቶቹ በሌላው ሆነን እንድንተኛ ተፈቀደልን። እንደሚጠበቀው ሴቶቹ የተኙበት ቦታ በዘበኞችና በካድሬዎች ተጎብኝቶ ነበር። ማክሰኞ በማለዳው በድንጊያ ከተገነባው አጥር ውጭ ብዙ ግርግር ታየ። ከተለመደው የቤተሰብ ጎብኚ ቁጥር በላይ መሆኑ ግልጽ የሆነ ሕዝብ ከመንገዱ ባሻገር ባለው የአጥሩን ግርጌ ባካበበው ደፍ ላይ ለመቆም እየተጋፋና እየተገፋተረ ነበር። ለነሰማው የቻልነው የዘበኞችን ጮክ ያለ ድምጽና የሴቶችን የሰለለ ድምጽ ብቻ ነበር። ከቀይ ሽብሩ ኮሚቴ አባላት አንዱ ገባና ለከፍተኛው የእስረኞች ማቆያ ካምፕ ስለሆነታው ለማስረዳት ስልክ ደወለ። ተጨማሪ ዘበኞች ጠየቀ። ተጨማሪ የመከላከያ መሰናክሎችንም እንደሚያደርግ ተናገረ። ትንሽ ለማሸለብ ይሞክር የነበረው ሞላ ነቃና ልጆቻቸውን ያባልጉና የሚያማርሩ ያናርኪስቶች እናቶች ብሎ ከተበሳጨ በኋላ ሴቶቹን አከባቢውን ለቀው እንዲሄዱ አለበለዚያ በራሳቸው ልጆች ላይ ቀንሽብር ሲፋፋም እንደሚያዩ እንዲነግራቸው ሌሎችን አዘዘ። ረብሻው እስከ ጠዋቱ አጋማሽ ቆየ። ከዚያም ብዙ የተጠበቀው ንቃተ ህሊናን ከፍ የሚያደርገውና ከማንኛውም የአናርኪስት አጥያት የሚያጸዳው መጣ። እሱም ከደርግ ጋር አጋር ከሆኑት ድርጅቶች ያንዱ ካድሬ ነበር። ስለ ኢሃፓ ክስረት ንግግር ካደረገልን በኋላ በህብረት የሚከተለውን ባለ አዝማች መዝሙር እንድንዘምር አደረገን። እሰይ እሰይ ደስ ማለቱ ምንደኛ ኢሃፓ ቅጥረኛ ትሮትስካይቱ በመንገድ ላይ ተዘርሮ ማየቱ በቀይ ሽብር ተመትቶ መመልከቱ እሰይ እሰይ ደስ ማለቱ። ካድሬው ለመዝሙሩ ያሳየ የነበረውን ጽኑ ስሜት እኛ የምንጋራው ባይሆንም ሁላችንም እስኪረካ ድረስ ደጋግመን ዘመርንለትና ኢሃፓ እንዴት ትሮትስካይት እንደሆነ ወደ ማስረዳቱ ገባ። ይኸውም በመካሄድ ላይ ያለ በላይ በላዩ ተጨማሪ እስረኞች እየመጡ ነበር። በእነሱ አይን ሲታዩ እነሞላን ገና ጀማሪዎች የሚያስመስሉ ሁሉም የመግደል ሱስ የተጠናወታቸው እነ እርገጤ መድበው፣ ሰሙ ንጉስ፣ ቀልቤሳና አለማየሁ ለየት ያለ የእስረኛ ስብስብ ይዘው መጡ። እስረኛን ሰገራ ውስጥ ማጥለቅ የሚያፈቅረው የግብረ ሰይል ዘዴ የነበረው የከፍተኛ 14 አለማየሁ እንዲያውም ለመንግስትም እንኳ አሳሳቢ ስለሆነ በ1970 ዓመተ ምህረት ተረሽኗል። እነዚህ ጭካኔ የነበራቸው አረመኔዎች እንደ ግልድ ስራቸው አድርገው የተፈለጉ ሰዎችን መታወቂያ ለማረጋገጥ ከአንድ እስር ቤት ወደ አንዱ ይዘዋወሩ ነበር። አዳራሹ ውስጥ ካመጡት እስረኞች አንዱ ራሱን ለማጋለጥና ኢሃፓ ላይ እርግማኑን ለመቆለል መድረኩ ላይ ወጣ። አቀራረቡ በጣም ስላስደሰታቸው ከነሱ ጋር መልሰው ሊወስዱት ፈለጉ። ነገር ግን የሞላ ጓደኞች የተያዘው በራሳቸው አካባቢ መሆኑን በመግለጽ አንሰጥም አሉ። የተማማቀ ጭቅጭቅ በወረበሎቹ መካከል ተነሳና ሞላ ራሱ ወጣቱን ለነርገጤ ሲያስረክብ ነገሩ በረደ። ይህም ከደርግ ጋር ባበሩት በተለያዩ ድርጅቶች መካከል ከሃዲዎችን ወደ ራሳቸው ድርጅት ለመመልመል ያደርጉት የነበረው የተፋፋመ ውድድር ነጸብራቅ እንደነበር እናውቅ ነበር። በዚህ ጊዜ ውስጥ ሁሉ ተለይቼ እንዳልታወቅ ለማድረግ በመሞከር የተለያዩ ጥጎች እያያዝኩ ነበር። ማንም ሰው ምግብ ስላላመጣልኝ፣ ማንም ምንም ስላልሰጠኝ እርቦኝ ነበር። ላለመታወቅ እንድሞክር በተጨማሪም የገፋፋኝ እሰራ ከነበረበት ሚኒስቴር ውስጥ ያውቀኝ የነበረውን ይኩኖ አምላክ የተባለውን ከቀበሌ ዘበኞች አንዱን ለመለየት በመቻሌ ነበር። ይኩኖ የቢሮ ዘበኛ የነበረ ሲሆን እዚያ ሚኒስቴር መስሪያ ቤት ውስጥ እሱን ቤት ጠራጊዎችና ተላላኪዎችን ለተሻለ ደሞዝ ክፍያ የሥራ ሁኔታ ለመታገል እንዲችሉ እናደራጃቸው ሞክረን ነበር። ሆኖም በኋላ የቀበሌው ሥራ የተሻለ ገንዘብ የሚያስገኝ ሆኖ አገኘው። ወራሪዎቹን ወደ ቤታችን አምጥታቸው ከነበሩት አንዷ ነገር አቀባይ ጠጋ አለችኝና የቤታችን መጥቶ አናርኪስት ልጃገረዶችን ለመገናኘት ይመጣ የነበረው አዳራሽ ውስጥ ካሉት ወጣቶች አንዱ እንደሆነ አድርጌ እንዳጋልጥ መከረችኝ። ከማድቤት የመጣሁበት ጊዜ አነስተኛ ነው፣ ግን እንጀራ ወስደላቸው የነበር የሁለት ልጃገረዶች ቤት አውቃለሁ አልኳት። በጣም ተፍነከነከችና የሚወር ቡድን ለማደራጀት ሞከረች። ግን ልክ በዚያን ጊዜ ይበልጥ የሚያስመረቅን ሲሳይ ተገኘ መሰለኝ፣ ወደ ሌላ ሄደች። የጠቀስኩት ቤት ባዶ ሲሆን እቅዴም ከተቻለ ለማምለጥ ያም ካልሆነ ታማኝነቴን ለማሳየት ነበር። ከምሳ በኋላ በኢላማ አባልነት የተጠረጠሩ ጥቂት ሰራተኞች መጡ። ግብረሰይል ፈጻሚው ወደ አዳራሹ ያመጣኝ ታደሰ የተባለው የቀድሞ አየር ወለድ አባል የነበረው ነበር። አንድ ባንድ ባሰካቂ ሁኔታ ግብረ ሰይል ፈጸመባቸው። አንዳንድ ጊዜ የትንፋሽ ቧንቧዎቻቸው ላይ ይረጣቸውና አምሯቸውን እንዲስቱ ያደርጋል። ደግሞ ትንፋሻቸው እንዲመለስ ያደርግና መልሶ ይረግጣቸዋል። ግብረ ሰይሉ በሚካሄድበት ጊዜ በአቅራቢያው ከሚገኘው ሆቴል ውስጥ የሚሰሩ ሰራተኞች መጥተው እንዲመለከቱ ተደርጎ ያዩትን ለመሐስ ሰፋሪዎች እንዲናገሩ ተነገራቸው። ከእራት በኋላም የተለመደው ሽብር ቀጠለ። እጅግር እንደብራና ተወጥሮ ቁም ስቅል የሚታይበት የግብረ ሰይል መሳሪያ ስራ ያልፈታ ሲሆን እዚህም አዳራሽ ውስጥ እንኳ አባላት የሚመለምሉ ቢያንስ 5 አናርኪስቶች እንዳሉ ስለደረስንበት በሚል ራሳችሁን እንደገና አጋልጡ ተባል። 2 ወጣቶች ግብረ ሰይል የተቀበሉትን ያንዳንዶቹን ወኔ አድልቀን ተወያይተን ነበር ሲሉ ራሳቸውን አጋለጡ። ከዚያም የሽብር መልክተኞቹ የስም ዝርዝር አነበቡ። በአጠቃላይ የ15 እስረኞች ስም። እነዚሁ የተጠሩ ሰዎች በሰልፍ እንዲቆሙ ተደረገና ተቃሚ ቃዎቻቸውን አዳራሽ ውስጥ ላሉ ዘመዶቻቸው እንዲያስረክቡ አዘዟቸው። ከዚያም በታጠቁ ዘበኞች ታጅበው ወደ ውጭ ተወሰዱ። ከጥቂት ጊዜ በኋላም ከነሱ ከግማሽ በታች ያሉን መለሷቸውና እንድንተኛ ተፈቀደልን። ከሌሊቱ 9 ሰዓት ላይ ደብዘዝ ያለው መብራት ሙሉ በሙሉ ቦግ እንዲል ተደርጎ እየተረገጥንና እየተገረፍን ተቀሰቀስ። ጥቁር መነጽር አድርገው ፊታቸውን በማስክ ሸፍነው የታጠቁ ሰዎች እነ እርገጤ ቀልቤሳና አለማየሁ ገቡ። በነሲብ እስረኞችን እየለቀሙ በመካከላችን ወዲያ ወዲህ አሉ። ልጆች ሳይቀሩ ተለቀሙ። የተመረጡት በሙሉ የነዚያ አራዊት የሆኑ ነፍሰ ገዳዮችን የግድያ ሱስ ለማርካት ተወሰዱ። ረቡዕ ጠዋት ለመጀመሪያ ጊዜ ከአዳራሹ ወጥተን ንጹህ አየር እንድንተነፍስ ተፈቀደልን። እኔ በነበርኩበት ቀረው። በኋላ እኛ በቡድን ተከፋፍለን የፖለቲካ ውይይት እንድናደርግ ታዘን ሳለ ካድሬዎቹና ዘበኞቹ ጫት አምጥተው ይቅሙ ነበር። ባለጓጉንቸር ቁልፍ ከሆነና ቁልፉ በብርሃኔ ከካድሬዎቹ አንዱ ጥይት ከተሰበረ ሳጥን ውስጥ መጻሕፍት ታወጡ። ከያባ ጋር ግንኙነት ያላቸው መጻሕፍትና ጎህ ጋዜጣ በአንድ በኩል ተቆለሉና የአንድ ከፍተኛ ምክትል ሊቀመንበር የሆነው ብርሃኔ የማይነበቡ ለማድረግ በጥይት ደበደባቸው። የደርግና የመይሶን የሕዝብ አደራጅ ጽሕፈት ቤት ጽሑፎችን እንድናነብና እንድንወያይ ተሰጡን። እነሞላና እነብርሃኔ ጫፋቸውን እያኘኩ በመረጧቸው ልጃገረዶች እስረኞች ጭኖች ላይ አረፍ ብለው ነበር። ለምሳ እረፍት ካደረግን በኋላ እስከ ራት ድረስ ውይይቱ ቀጠለ። ከራት በኋላ በርከት ያሉ ጸረ-ኢሕአፓ መፈክሮች ተዜሙ፣ መዝሙሮች ተዘመሩ። ሁሉም ደስተኛ የሆነ መሰለ። ወሮበሎቹም በጫቱ መርቅነው ነበር። ከቀይ ሽብር አስተባባሪ ኮሚቴ አንዱ በድንገት አፈፍ ብሎ ጸጥታ ብሎ አምባረቀና አሁን የኢሕአፓን የከተማ ስኳድ አባላት ማጋለጫ ጊዜ ነው አለ። ከሞላ ጎደል ዘና ብሎ የነበረው ስሜት ድራሹ ጠፋ። ወደፊት ብቅ ለማለት ማንም አልቃጣም። ነገር ግን አንድ አይናፋር የሚመስል የ17 ዓመት ልጅን ተተናኮሉት። አውቀው ነበር የእናቱ አንትዬ ልጅ እንደመሆኑ መጠን ልዩ ፍቅር ታሳየው በነበረችው እናቱ ተንቀባሮ ነበር ያደገው። ይቺው እናቱ ወይዘሮ ጸጌ ቡና ቤት ላይ ስንገናኝ ልጄ ከመንግስት ጋር እየተጣሉ ሲራወጡ እንደሚውሉት ሌሎች ልጆች አይደለም፣ ሁል ጊዜ ከቤቱ አይለይም ብላ ሳትነግረኝ ቀርታ አታውቅም ነበር። ይኸውና ያ ንጹህ ምንም ያልተዘጋጀ ልጅ እርቃኑን ተደርጎ ግብረ ሰይል መወጠሪያ ላይ ተዘረጋ። አንድ ስም ሰጣቸውና ወዲያውኑ አውርደው አብዮቱን በመቀላቀሉ አበጀህ አሉት። እንዲያውም የሆነ ፈሳሽ መድኃኒት ቁስሉ ላይ አፈሰሱለት። መልእክቱ ግልጽ ነበር፣ አንዱን አጋልጥ የተለየ አስተያየት ይደረግልሃል። እንደሚባለው የናት ማህፀን ዝንጉርጉር ነውና ሰዎች በተለያዩ ብዙ ሽፋኖች ይመጣሉ። በዚህን ጊዜ አንድ ሐሞተቢስ እስረኛ ብድግ አለና እዚያው ጎረቤት የሚገኘውን አናቲ ቤት በመደበቅ ላይ ያሉ የኢሃፓ አባላት እንደመጠለያ እንደሚጠቀሙበት ነገራቸው። ፈነጠዙ። አሳሽ ቡድን በፍጥነት ከጠቋሚው ጋር ሆኖ ወደ ቦታው እንዲሄድ ተደረገ። ከጥቂት ጊዜ በኋላ ጠቋሚው ክንዱን ካንገቱ ላይ ታብቶ በወረደ የጨርቅ ቀለበት ውስጥ አሳቅፎ ተመልሶ መጣ። ተደብቀው የነበሩት አጋዮች ወራሪው ቡድን ላይ የእጅ ቦምብ ወርውረው አንድ ቀበሌ ዘበኛ ገለው ሌሎችን እሱን ጭምር አቁስለው እንዳመለጡ ነገረን። ማክሰኞ ጠዋት በማለዳ ጠዋት ለስራ የሚመጡትን ሰራተኞች በደፈጣ በመያዝ ሌሊቱን ሲጠብቅ ያደረው አሳሽ ቡድን አምስት ያናጺውን ሰራተኛው ይዘው መጡ። እነዚሁኑ ልብሳቸውን አስወልቀው ከቀስቃዛ ቤት ከተቷቸው። ካድሬዎቹ ለሞተው ዘበኛ ቀብር ስለሄዱ አዳራሹ ጠዋቱን ጸጥ ያለ ሆነ። ስለ ኢሃፓ ትሮትስካይትነት ንግግር ሊያደርግልን የመጣ አንድ ካድሬ ብቻ ጎህ የተባለ በኢሃፓ የሚካሄደው መጽሔት እንዴት ስታሊንን እንደተቸውና ስለዚህም ኢሃፓ የለየለት ትሮትስካይት መሆኑን እንዳረጋገጠ አይነት እንቶፈንቶ ንግግር እያሰለቸን እዚያው ቆየ። ቀብር ሄዱት ወሮ በሎች ሲመለሱ ንግግሩ ተቋረጠ። የተዘጋባቸውን ሰራተኞች ለማውጣት ምንም ጊዜ አላጠፉም። እዚያው ሱቅ ውስጥ ይኖር እዚያም ይሰራ ነበር የተባለ ከሰራተኞቹ አንዱ አስቀድሞ መወጠሪያው ላይ ተደረገ። ከፍርሃትና ከብርድ የተነሳ ጥርሱ እየተንቀጫቀጨ ሲጋራ ጠየቀ። ከካድሬዎቹ አንዱ ለኮሰና አፉ ላይ ወተፈለት ግን ወደቀበት። ሞላ በርግጫ መታውና ሲጋራው ላይ ቆመበት። አዳራሽ ውስጥ ካየናቸው እጅግ አሰቃቂ ከነበሩት የግብረሰይል አድራጎቶች አንዱ ነበር። እዚህ ሰውዬ ላይ የደረሰው ፊቱ ላይ፣ ሰውነቱ ላይ፣ ጫማዎቹ ላይ ተደበደበ። የጓጎለ ደም ከጀርባዎቹ ላይ ዘለላ ዘለላ እያበጀ ተንጠለጠለ። ያለ ውሃ ወይም ሳሙና የራሱን ጸጉር ላጩት። ከጥርሶቹ አንዱን በፒንሳ መንግለው አወጡና አፉን ደም ሲሞላው እንዲጠጣው በማስገደድ አጥብቀው ያዙት። ደም ሆኖ ወለሉን የደም ኩሬ አጥለቀለቀው። ያን ሁሉ ደም በማየታቸው አንዳንድ እስረኞች አምሯቸውን ሳቱ። ሰውየውም እሪ አለ። ታዲያም ጩኸቱን ለማፈን ሲሉ አፉ ውስጥ ቆሻሻ የሆነ በዚህን ጊዜ ደግሞ በተጨማሪ በደም የተጨማለቀ የእግር ሹራብ አፉ ውስጥ ጎሰጎሱ። ይህ እንዲህ እየተደረገ ሳለ አቤት ማስደሰቱ የሚለውን ዘፈን እየገረፉ ጮክ ብለን እንድንዘፍን አደረጉን። ካድሬዎቹ በእኛ መካከል ተሰራጭተው ማን ጮክ ብሎ እንደሚዘፍን ማን እንደማይዘፍን ይመለከቱ ነበር። እያንዳንዱ ሰው ዘለግ አድርጎ ዘፍኗል ማለት ይችላለሁ። የፕላስቲክ ከረጢት ለኮሱና ጭኖቹና ክንዶቹ ላይ ጠብ ጠብ እንዲልበት አደረጉ። አንዳንድ ጊዜ ጎራዴ ያነሱና ከጭንቅላቱ በላይ ከፍ ያደርጉታል። በእኛ ሁሉ ድንጋጤ ይደሰቱና ዝቅ አድርገው በጠፍጣፋ ወገን የታሰረውን እስረኛ ይመቱታል። ምስኪኑ ሰውዬ ከቁጥጥሩ ውጭ አይነ ምድሩን ለቀቀው። በመጨረሻም ሊናውን ሳተ። ከዚያ በኋላ ምሳ ቀረበ። ምንም እንኳ ለመሸፋፈን ብንሞክርም ብዙዎቻችን ልንበላ አልቻልንም። አዳራሹ ጸጥ አለ። እያንዳንዱ እስረኛ ተደበረ። ሽብር ሰፈነ። ከምሳ በኋላ አዳራሹ ይጸዳ ዘንድ በተለይም የግብረሰይሉ አውድ አካባቢ ወደ ውጭ እንድንወጣ ታዘዝ። ከአዳራሹ ውጭ በጣም ወጣቶች የሆኑት እስረኞች እርስ በርሳቸው መጫወት ጀመሩ። አንድ ሶስተኛ ክፍል የደረሰ የዘጠኝ ዓመት ልጅ ከጓደኞቹ ጋር እየተራወጠና እየተራገጠ መልካም ጊዜ እያሳለፈ ነበር። ታዲያ ከጓደኞቹ እርግጫ ለማምለጥ ሲሞክር በተደጋጋሚ ከአዳራሹ በር ጋር ተጋጨ። አሸልቦት የነበረው ሞላ ነቃና በሩን ሲከፍት ትንሹ ልጅ እዚያው አገኘው። በድጋርጎም ውስጥ አስገባውና አስሮ ትልቅ የብረት ዘለበት ባለው ቀበቶ ይደበድበው ገባ። ቀበቶ አሁንም ገላው ላይ እንደረፈበት ሲጮህና ሲንሰቀሰቅ ሁላችንም ሰማነው። ሁላችንም ወደ አዳራሹ ስንገባ ሞላ አሁንም በሌላ ጩኸት ተቀበለል። ይህ ትንሽ አናርኪስት እንኳን ስካሁን የስምንት አናርኪስቶችን ስም ሸሽጎ ነበር። ግን ሽብሩ ምላሱን ፈታለት። ትላልቆቹማ ምን ያህል የደበቃችሁት ይኖር አለ። በትንሹ ልጅ የተጋለጡትን ለማምጣት ሄዱ። ለኛም በዚያን ጊዜ በእኛ በኩል ስለሚጠበቀው ማጋለጥ አስመልክቶ እንድንጽፍ ወረቀት ተሰጠን። ወረቀቶቹ ለተመረጡ እስረኞች እንጂ ለሁሉም አልተሰጡም። አሳሹ ቡድን ጥቂት ወጣት ወንዶችና ሴቶች ልጆች ይዞ ተመለሰ። ትልልቆቹ አልተገኙም ሲሉ ሰማናቸው። ብርሃኔ የአዲሶቹን እስረኞች ምርመራ ተረከበ። አባቷ ግሪክ፣ እናቷ ኢትዮጵያዊት በሆነች አሊቴሪያ በምትባል ልጅ ጀመረ። ስለ ክልስነቷ ትምክህታዊ ስድብ እየወረደባት ልብሷን እንድታወልቅ ተደረገች። የ12 ዓመት ልጃገረድ እንደመሆኗ መጠን በዚያ ሁሉ የወንድ እስረኛ ፊት እርቋኗን መቆሙ አሳፈራት። ብርሃኔ ስራዬ ብሎ ያጎጠጎጡ ጡቶቿ ላይ ይደበድባት ገባ። ፈጽሞ ኢህአፓ እንዳልነበረችና የጠቆመባትን ልጅ ከትንሽ ወንድሟ ጋር ሲጣላ ለወንድሟ ረድታ አንድ ጊዜ ደብድባው ስለነበረ በዚህ የተነሳ ይጠላት እንደነበር ገለጠች። ልጁም ሲጠየቅ እሷ ያለችው ትክክል እንደነበረ ተናገረ። የሆነ ሆኖ ብርሃኔ ከአሊቴሪያ ጋር የመጣችውን ትዝታ የተባለች ልጅ ተክቶ ደበደባት። አርብ ጠዋት ከደርግ ጋር ካበሩት ድርጅቶች አንድ ካድሬ መጣና ያጠናናቸውን መዝሙሮች መረመረ። ከዚያም መዝሙሮቻችሁ ብስለት የላቸውም፣ ምክንያቱም ኢህአፓ ትሮትስካት ሳይሆን አናርኮ ሲንዲካሊስት ነው አለና በዚያው መሰረት አዳዲስ መዝሙሮችን አስጠንቶን ተመለሰ። ቀኑን ብዙ እስረኞች መጡ። አንዳንዶቹ በገዛ ራሳቸው መጥተው እጅ የሰጡ ነበሩ። ነገር ግን እነሱም ከግብረ ሰይል አላመለጡም። ዞሮ ዞሮ ቀይ ሽብሩ ከእናታችሁ ማህፀን ሳያወጣችሁ አይቀርም ነበር ይሏቸው ነበር ግብረ ሰይል ፈጻሚዎቹ። ማምሻውን ብዙ ካድሬዎች በአካባቢው አልነበሩም። በጊዜም እንድንተኛ ተነገረን። ሆኖም ተረኛ መኮንኑ ብርሃኔ እንቅልፍ የሚነሳ ህመም ነበረበትና ጊዜ ለማሳለፍ ሲል እንቅልፍ ወስዷቸው ወደ ነበረ የተወሰኑ እስረኞች አድብቶ ሄደና በሳቅ እየተንከተከተ ይገርፋቸው ጀመር። ከጥቂት ጊዜ በኋላም ሁላችንም ነቃን። ከዚያ በኋላ 15 እስረኞች የአባን የሚደግፈው የጉራጌ ብሔራዊ ዴሞክራሲያዊ ንቅናቄ አባላት ናቸው በሚል የተወነጀሉ መረጡና የጉራጌን ብሔራዊ ጭፈራ እንዲጨፍሩ ገረፏቸው። በዚህ ደግሞ ተሰላቸና አንዲት ልጃገረድ መርጦ ቀይ ሽብር እንደሚያፋፍምባት በመግለጽ ተኮሳተረባት። እህት ስለነበራት እንዲሰነባበቱ አድርጎ እየሳቀ ወደ ውጭ ጎትቶ አወጣት። ከጥቂት ደቂቃዎች በኋላ ልቡ እስኪፈርስ እየሳቀ ከኋላው ልጅቱ ጸጉሯ ተንጨብሮ እያለቀሰች መጣ። የተሰቀለው ልባችን መለስ ብሎ በረጅሙ ተነፈስ። ከሞት ጋር ሲወዳደር መደፈር ክብደት ተሰጥቶት የሚታይ አልመሰለም። ቅዳሜ ዕለት ከፍ ከፍ ያሉት የቀይ ሽብር አስተባባሪ ኮሚቴ አባላት፣ የቀበሌ ባለስልጣኖችና ካድሬዎች አለመኖራቸው ግልጽ ሆኖ ይታይ ነበር። የነሱ ቦታ በአጠቃላይ ሲታይ ወንጀል አደግና የአካባቢው ወመኔዎች በሆኑ የበታች ሹማምንት ተይዞ ነበር። እነዚህ አጭበርባሪዎች ጊዜያቸውን ያሳለፉት እኛን ስጋትና ፍራቻ እንዲሰማን በማድረግ እነ ሞላና ብርሃኔን ለመምሰል በመሞከር ነበር። ከነሱ አንዱ አንዲት ልጃገረድ ከቤተሰቦቿ ጋር በስልክ እንድትነጋገር አደረጋትና መጥቼ ሂሳቤን እቀበላለሁ ሲል ሰማነው። ሌላው ደግሞ ያከባቢው ባለ ዳቦ ቤት ልጆች ሆኑ ሁለት ልጃገረዶችን ገላቸውን እንዲታጠቡና ልብስ እንዲቀይሩ ቤታቸው ወሰዳቸው። ሲመለስም ፓስቴ ቢጤ ለቀሩት ዘበኞች ይዞላቸው መጣ። ያንደኛው አጭበርባሪ ሚስት የነበረች ተይዛ መጣ። ካናርኪስቶች ጋር ግንኙነት አለሽ በሚል ተመረመረች። ሰውየው ስለፈታችው መበቀሉ መሆኑ ነበር። እሁድለት በ12 ሰዓት ከ45 ከጧቱ ላይ ዘገየ ብቻ ነበርና የነበረው ተነስቼ ወደሱ ቀረብኩ። የቀሽብር አስተባባሪ ኮሚቴ አባልና የከፍተኛ ዘበኞች አለቃ ነበር። የቅድስት ሥላሴ ቤተክርስቲያን ያመቱ ክብረ በዓል ዛሬ ነው። ካድሬ እንግዳን ሐሙስ ዕለት ጠይቄው ትሄጃለሽ ብሎ ተስፋ ሰጥቶኝ ነበር፣ ግን አልተመለሰም። ቅዳሴው እንዳያመልጠኝ እባክህ ስደደኝ አልኩት። ሞላን ጠብቂ ማለት ሲጀምር አቋረጥኩትና እነዚያን የጠፉ ቀጣሪዎችን በሚመለከት እዚያው ተመልሼ መስራት እቀጥልና የሚካሄደውን እነግርሃለሁ። እኔ ምንም የማላውቅ ገረድ በእነሱ ወንጀል እንድሰቃይ ያድርገውኛል በማለት ንዴትን ያንጸባርቃል ብዬ በገመትኩት የድምጽ ቃና አክዬ ተናገርኩ። ግሩም ነው አለ ዘገየ። ይህ ነው የሰራተኛ መንፈስ። የተቻለውን ያህል መረጃ እየሰበሰብሽ ከኔ በስተቀር ለሌላ እንዳትነግሪ አስታውሺ፣ ለኔ ብቻ ብሎ ከዚያ በደም ከተበከለ አዳራሽና ከአጥር ግቢው አውጥቶ ሸኘኝ። ይህን ክፍል ከመደምደማችን በፊት ባህር ዳር ውስጥ መስከረም 1969 ዓመተ ምህረት ተይዞ ከወር በኋላ ስለተገደለው እድሜው 30 ዓመት ስለነበረ መምህር ብርሃኔ ቢሆነኝ እንጥቀስ። ልዩ ልዩ ሰይል ተፈጽሞበት እጅ እግሮቹም ተቆርጠው ነበር። ግብረ ሰይል ፈጻሚዎቹ እጅ እግሮቹን የቆረጡት በተራ መጋዝ ስጋውን ቆርጠው ገብተው አጥንቶቹን በመገዝገዝ ነበር። ጅማ ውስጥ ረሻኝ እስኳድ ውስጥ የነበረ አንድ ፖሊስ የራሱ ልጅ ከግድግዳ አጠገብ ተሰልፈው ለርሸና ከሚጠባበቁት አንዱ ሆኖ አገኘው። ርሸናውን እንዲያስተውል የተጠራው ሕዝብ በጸጥታ ተመለከተ። ፖሊሱም እዙን ፈጸመና በማግስቱ ራሱን ገደለ። እነዚህ እዚህ ላይ ያቀረብናቸው የምስክርነት ቃሎች በሺዎች ስታበዟቸው የቀይ ሽብሩ አሰቃቂና በጣም አሳዛኝ ገጽታ ይበልጥ ቦግ ብሎ ይወጣል። ክፍል 4 መደምደሚያ። ቀዩ ሽብር ዋጋው የከበደ ድል። ምንም እንኳ አንድ ሰውን መደምሰስ ቢቻልም በመደምሰሱ ህልውናው አይጠፋም። እንዲያውም በአንጻሩ ገላውን ሰዶ ህልው መሆን ይጀምራል። እኒህን እርስ በርሳቸው ይቃረኑ የሚመስሉ ሐቆችን ነው ፈላጭ ቆራጭ ገዢዎች ሊጋተሯቸው ያልቻሉት። ማጭዱ እያጨደ ይጥላል፣ ወዲያውም ሳር ማደግ ይጀምራል። ካፕቺንስኪ ሻህ ኦፍ ሻህስ ከተባለው መጽሐፍ የተገኘ። የትግላችን ግብና ዓላማ የጭቁንንና የሰፊውን ህዝብ ሰብአዊ መብቶች ማረጋገጥ ነው። መንግስቱ ኃይለማርያም የካቲት 7 ቀን 1970 ዓመተ ምህረት በብዙ ሺህ የሚቆጠሩትን ለሞት በዳረገና አካለ ስንኩላን ባደረገ መላ አገሪቱንም በመዘበረ የሰው እልቂት ውስጥ አሸናፊዎችና ተሸናፊዎች ሊኖሩ ይችላሉን? መንግስቱ ኃይለማርያምና ጓደኞቹ አሸናፊዎች እንደሆኑ ቀይ ሽብሩም የወሳኝ ውጊያ ፍቱን መሳሪያቸው እንደነበር አድርገው ያስባሉ። ከዚህም የተነሳ ያን ክፉ ቀን በዘፈን ያሞጋግሱታል፣ በድላቸውም ይንበጣረሩበታል። ይህ መጠንህ የማይባል ዋጋ የተከፈለበት ድል እንዲህ አይነት ድል ነበር ተብሎ የሚታወቅ ከሆነ አሁን የኋላውን መለስ ብለን ለመማተር የሚያስችለንን ተጨማሪ እድል ይዘን ስንመለከተው አላማው ለማሽበርና ለመግደል እስከሆነ ድረስ ሽብሩ አቸንፎ ሊሆን ይችላል። ነገር ግን መንግስቱ ኃይለ ማርያምም አላቸነፈም፣ ተቃዋሚው ወገንም አልተረታም። 1980ዎቹን የታያዘችው ኢትዮጵያ አሁንም በሽምቅ ውጊያዎችና ባመጾች የታመሰች ናት። መንግስቱም ያንጻራዊ ጥንካሬ አፍአዊ ምልክቶች ቢያሳይም በውስጡ ስረ መሰረቱ የተዳከመ ነው። ህዝባዊ ድጋፍ ሊያገኝ አልቻለም። ተቃዋሚውን ሁሉ ለመደምሰስ አልሆነለትም። ከነገረ ቀደም ኢትዮጵያ ውስጥ እንዳለው አይነት የሆኑ መንግስታት ለህዝብ ፈቃድና ስምምነት መች ቦታ ሰጥተውት ያውቃሉ የሚል ክርክር ሊነሳ ይችላል። እነሱ ዋናው ስራቸው አድርገው የሚጠመዱት ህዝብን በኃይል ቅስሙን በመስበርና ስልጣናቸውን በመንከባከብ ለዚህም ደግሞ ወታደራዊ ኃይላቸውን ለመጨመር ጥረት በማድረግ ላይ ነው። ኢትዮጵያ ሁኔታ ሀቁ ይህን ይመስላል። ወታደራዊ መንግስት በማሳመን ድጋፍ የሚያገኝበትን መንገድ አልተከተለም። ተጠቃሚዎቹን ለማሰባሰብና መደላድሉንም ለማጠናከር የታይወጁትን ስር ነቀል ለውጦች እንኳ ሊጠቀምባቸው አልተቻላቸውም። የተወሰዱት የመሻሻል እርምጃዎች በአጭር ጊዜ ውስጥ የማይጨበጡ ህልሞች ሆነው ቀሩ። ይበል ይበል የተባለለት የመሬት ይዞታው መሻሻል ፊውዳላዊ ዝርፊያን ምህረት በሌለው የወታደራዊ መንግስት ምዝበራ ተክቶት አረፈ። ቅሬታ እንደሚስፋፋ የተረጋገጠ ሆነ፣ ተስፋፋም። ይኸውም ህዝብን ሊያሳምን ወይም ሊማርክ በሚችል መንገድ ለመሰረታዊያን ችግሮች መፍትሄ ሊሰጣቸው ስላልቻለ ወይም ሊፈቱ በሚችሉበት አቅጣጫ እርምጃ ስላልተደረገ ነበር። በመጀመሪያው ወቅት ኢሃፓና በጣም የነቃው ክፍል ነበር የአዲሱን ገዥ አምባገነናዊ እርምጃዎችና የጋለ ተመኔት የተቃወሙት። በአሁኑ ጊዜ አብዛኛው ህዝብ ወታደራዊውን መንግስት ይቃወማል። በሺዎች የሚቆጠሩ በወህኒ ቤት በስደት ላይ ናቸው ወይም ጫካ ገብተው ትግሉን በመቀጠል ላይ ይገኛሉ። ምንም እንኳ የስር ነቀል አቀንቃኞች የኢትዮጵያ ህዝብ ያካሄደው ትግል ሌሎች ቦታዎች የተካሄዱን ትግሎች አካሄድ የተከተለ እንደሆነ አድርገው ስለዚሁ በቃላት የተዋቡ ንግግሮች ያንቆረቆሩ ቢሆንም ያንን መልክ የያዘ አልነበረም። ምናልባትም ከዚህ የተነሳ ኢሃፓና ታግለው ራሳቸውን መስዋዕት ያቀረቡ እውቀት የጠለቃቸውን የውጭ አገር ማእምራን ምክር ባለመስማታቸው ጥፋተኛ ነበሩ ማለት እንችል ይሆናል። ቀበሌዎች ሶቪየቶችን ያስታውሱኛል ያለውን የጣሊያን ኮሙኒስት ፓርቲ ፓጄታን መስማት እንጂ እነዚሁ የተባሉት ቀበሌዎች ቢገሏቸውም በገዛ አይናቸው ያዩት ብቻ ተጽዕኖ ሊያደርግባቸው ባልተገባ ነበር። በሃሊዴይና በሞሊኒ አነጋገር እነዚሁ ነፍሰ ገዳዮችና ግብረሰይል ፈጻሚዎች ነበሩና አብዮቱን በማራመድ ላይ የነበሩት። እንዲያውም በእነሱ ላይ ጠመንጃ ማንሳት አልነበረባቸውም። ለአውሮፓ የአባታዊነት አመለካከት ቢመስልም ለኢትዮጵያ ደረጃ ደርግ ዴሞክራሲያዊ ነበር ብሎ የጻፈውና ግልጽ ያደረገው የእንግሊዙ ኮሙኒስት ጆን ግሪትሰንም አለኮ። ወይስ እንደ ኢትዮጵያ ያሉ አገሮች ዴሞክራሲን መጠየቃቸው ጨረቃን ሽቅብ እያዩ እንደማናፋት የሚቆጠር ነው ብሎ ያስጠነቀቀውን የፒሲኢውን ኤስካሪሎ አልሰሙትም? ደግነቱ ኢሃፓም ሆነ ህዝቡ ለእንዲህ አይነቱ እጹብ ድንቅ እውቀት ጆሮአቸውን አልሰጡም። በራሱ መጣኝነትና ክትትል ስር ሆኖ ዴሞክራሲ በትንሽ በትንሹ ተመጥኖ መሰጠት አለበት ብሎ ሊመክራቸው የተነሳውን መይሶንንም እንኳ አልሰሙትም። ራሱን ሞግዚት አድርጎ ላቀረበውም መብታቸውንና አብዮታቸውን አሳልፈው ለመስጠት አሻፈረን አሉ። በዚህም አዋቂነታቸውን፣ ግልጽነታቸውንና ንቃታቸውን አስመሰከሩ። ለነገሩማ የተባለው መንግስት የራሳቸው እንዳልሆነ ለነሱ ጥቅምም እንደማይሰራ አሳምረው አውቀዋል። ይህንን ለማረጋገጥ ከሌኒን ሆነ ከሌላ ሰው ጥቅስ መጥቀስ አላስፈለጋቸውም። አረመኔያዊ ከሆነ ኃይል ጋር ያደረጉት ጀግንነት የተመላበት ትግል በቂ ማስረጃ ነበርና። ዋጋው ከፍ ያለ ነበር። ነገር ግን ሌላ ሊሆን ይችል ነበርን? ያባ የተጠቀመበትን ስልት ጉዳትን ለመቀነስ በሚቻልበት መንገድ ለመለወጥ ይቻል እንደነበር ግልጽ ነው። ሆኖም ተቃዋሚ ወገን እስካልጠፋ ድረስ ግድያዎቹ አይጠፉም ነበር። ለዚህም ነው መተንኮስ በሚል ጆሮ ላይ በሚንጠለጠል ቃል ዙሪያ የሚሽከረከሩ ረቀቅ ያሉ ክርክሮች ሁሉ ግልጽ የሆኑ የመንበርከክና የመገዛት መመሪያዎች ሆነው ቁጭ የሚሉት። አንድ ስልጣንን የቀማ አምባገነናዊ መንግስት በኃይል ልግዛችሁ ብሎ አፈፍ ሲል ህዝቡ በተቃውሞ ለመነሳት መብት የለውምን ብለን እንጠይቃለን። የተቆጣ ጅብ መላወሻ አስፋጥቶ ቢያጣብብህ ፊት ለፊት ሂዶ መላተሙ ብልህነት ያለው ስልት ላይሆን ይችላል፣ ግን ግብግቡ የማይቀር ነው። በኢትዮጵያ ውስጥ ጅቡ ከመጀመሪያው ቁጡ ነበር። እንዲያም ሆኖ ቀጠለ። ራት ለመሆን ራስን ከማቅረብ በስተቀር ቁጣውን የማብረጃ መንገድ አልነበረም። እዚህ ላይ የሚከተለውን የአገራችንን ተረት ያስታውሷል። አንድ ያህያ መንጋ ከአካባቢው ጅቦች ጋር በሰላም ተስማምቶ ለመኖር ፈለገና ከጅቦቹ አንዱ ሲሞት አክብሮት ለመስጠትና ሐዘኑን ለመግለጽ ወደ ጅቦቹ ዋሻ ሄደ። ጅቦቹም የተደሰቱ መሰሉ። ከጥቂት ጊዜ በኋላ ጅቦቹ ለተሰበሰበው ሐዘንተኛ መሸኛ ይሆን ዘንድ የላይ የላይ ከንፈሮቻቸውን እንዲሰጡ ጠየቋቸው። በሁኔታው የተደናገጡት ግን ቢሆንም ቅር ማሰኘት ያልፈለጉት አህዮች የላይ የላይ ከንፈሮቻቸውን አበረከቱና ጅቦቹ እያጣጣሙ ሰለቀጡ። ከዚያም ጅቦቹ አህዮቹ ላይ አፈጠጡና ጥርሳቸውን ገልፍጠው የማንገራገር ድምጽ በማሰማት እኛ በሐዘን ተጠምደን ሳለን እንዴት እዚህ ተቀምጣችሁ ትሳለቁብናላችሁ አሉና እነሆም ተተንኩሰው አህዮቹ ላይ ጉብ ጉብ አሉባቸው። በመሰረቱ ይህ ጉዳይ እጅግ ገላጭ ከሆኑ ተረቶችና የስብከት ድርሳኖች ክልል እንኳ አልፎ አልፎ የሚሄድ መሰረታዊ ነጥብ ነው። ፍጹም ስልጣንን የታገሉት ህዝባውያን ክፍሎች ሁሉ ስልጣን ከእጃቸው እንዲሰርጽ፣ ዴሞክራሲ እንዲሰፍ ፈለጉ። ስልጣን የቀሙት ደግሞ ህዝቡ በፖለቲካ ሂደት ውስጥ የተባ ተሳትፎ እንዳይኖረው በማግለል የዚሁ ስልጣን ሞግዚቶች መሆንን ፈለጉ። ህዝቡ የተሰጠው እድል ፈንታ ጭብጨባውን ማቅለጥና በሚሽጎደጎድለት ስሜት ቀስቃሽና ተራማጅ ዲስኩር መርካት ሆነ። ህዝቡ እምቢኝ ብሎ ሰላማዊ ተቃውሞ አደረገ። ደርግ ይህን ተቃውሞ ሊያከሽፈው አልቻለም። ታዲያም አንድኛውን ለመደምሰስ ይችል ዘንድ በትሩን ወደ መምዘዝ ተራመደ። እነዚያ ዕውቀት ያጠለቃቸው መምህራን ሲያክቸለችሉና ይህማ የመደብ ትግል ነው፣ ከዚህ ሌላ ምን ይጠበቃል ሲሉ ድምጻቸው ቢሰማን ምንም አይቀረውም። መልካም ግን ማን ነበር ለአብዮቱ የቆመው? አንድ አብዮት በአብዮቱ ተጠቃሚ መሆን ያለባቸውን እነዚያኑ መደቦችና ህዝቦች በመጨፍጨፍ ሊከናወን ይችላልን? ምን አይነት አብዮት ነው ውህዳን በብዙሃን ጭቆን ህዝብ ላይ የሚያስነሳ? ይህ መንግስት የህዝብን እምነት ያፈዘዘበት ማደንገዣው ሲከላ የጸረ አብዮት ወኪል መሆኑ ቦግ ብሎ ይወጣል። የኢትዮጵያን ህዝብ የኑሮ ሁኔታ መለኪያ መስፈርታችን ካደረግን የተደረጉት የማሻሻል ለውጦች ያለምንም ጥርጥር ባዶ መሆናቸውን አረጋግጠዋል። አገሪቱ ሰላም ይሁን ብሔራዊ ልዕልና የላትም። እንደገና እውነታው እንደሚያሳየን ንጉሠ ነገሥታዊውን መንግሥት ተቃውመው ቁመው የነበሩት እነዚያው ሰዎች አሁን ደግሞ ይህን ወታደራዊ መንግሥት ተቃውመው ቆመዋል። አንድ ዑደት አድርገን ስንመለስ ምሁራዊ፣ ዘረኛና የአደግዳጊዎች ክርክሮች በሚያጸይፍ አኳኋን መሠረተ ቢስና ዋጋ የሌላቸው መሆናቸውን ያረጋግጣሉ። መለኪያችን እውነታ ወይም አስመሳይ ተራማጆች ያሟለጡትን ሌላ ቃል ለመጠቀም ተግባር ነው። ወታደራዊው መንግስት ራሱን ሶሻሊስት ወይም ዴሞክራሲያዊ አድርጎ ሊለፍፍ ይችላል። ነገር ግን ህዝቡ እሱን የሚመለከተው በነፍሰ ገዳይ ግልባብ ውስጥ ነው። ብዙ ሺህ የሚቆጠር ሰው የገደለ ከዚያ በላይ የሆነውን አካለስን ኩል ያደረገ ነውና ሰው በዳቦ ብቻ አይኖርም የሚለው አነጋገር ራሱ ብቻ በረሃብ አለንጋ በተገረፈች ኢትዮጵያ ውስጥ የጎለደፈ አነጋገር ይሆናል። ግን እዚህ ላይ ማከር የሚቻለው ማንም ቢሆን ከማርክሳውያን ብሉያን መጽሐፍት ጥቅሶች እየተመገበ ለረጅም ጊዜ መኖር እንደማይችል ነው። ለኢትዮጵያውያን የመንግስቱ ኃይለ ማርያምን መንግስት የጭራ ገጽታ ውበት ሰጥቶ ሊያቀርብላቸው የሚችል ነገር የለም። ግራ ለሆኑ ቱሪስቶች ቀበሌዎች ያብዮቱን ጊዜ የሩሲያን ሶቪየቶች ሊያስታውሷቸው ይችላሉ። ነገር ግን ለኢትዮጵያውያን ቀበሌ ማለት ሞትና የፖሊስ ቁጥጥር ማለት ነው። ሶቪየቶችና ኩባውያን ለአንዳንዶችም እንዳለማቀፋውያን እንዳንድሩ ያንግ ለሚያስቡት ደግሞ እንዲያውም መረጋጋትን እንደሚፈጥሩ ኃይሎች መስለው ሊታዩ ይችላሉ። ለኢትዮጵያውያን ግን እነዚህ ፈረንጆች የበላይ ገዥነትን የሚያመላክቱ ነበሩ ናቸው። የነፍሰ ገዳዩ መንግስት መቀጠል ምክንያቶች ሆነው ይታዩታል። ኢትዮጵያውያን ኋላ ቀሮች ናቸው ማለት ይቻላል። እንደማንኛውም እንዲህ አይነት ህዝብ ሁሉ የሚያምኑት በመጽሐፍት ላይ የተጻፉትን ወይም በሰሉ የምሁራን አንደበቶች የሚገለጹትን ሳይሆን የራሳቸውን ተመክሮ ነው። ለዚያውም 75 ከመቶ ማንበብ አይችልም። ሽብሩ የወታደራዊ መንግስት ችንፈት መገለጫው ነበር። የኃይል እርምጃ ሳይወስድ ወይም ከውጭ ቅጥረኞች ሳይጋብዝ ስልጣን ላይ ሊያቆየው የሚችል ህዝባዊ መሰረት መጣል ላለመቻሉ ማስረጃ ነበር። በተጨማሪም ሽብሩ የካቲት አብዮት መክሸፉን፣ ለዲሞክራሲና ለነጻነት የሚደረገው ህዝባዊ ንቅናቄ መሸነፉን አጉልቶ አሳይቷል። ዝቅ ባለ ደረጃ ሲታይ ሽብሩ ያባና ዳከመ ምንም እንኳ ፓርቲው ባይጠፋና ትጥቅ ትግሉንም ቢቀጥልም መንግስቱን አጠናከረ ምንም እንኳ ለመግዛት የሚያስችለው መረጋጋት ገና ማግኘት ቢኖርበትም ማለት ይቻላል። ግን ይህ ነጥቡን እንዳለ መሳት ይሆናል። አዲስ አበባ ውስጥ ጸጥታ ሰፍኗል። ግን ያ ጸጥታ ከመካነ መቃብር ጸጥታ ጋር እንደሚመሳሰል ማን ይክዳል? መንግስቱ የተወደደም የተረጋጋም አይደለም። እርኩሳን መናፍስት እንዳንዣበቡበት ነው ያለው። ሽብሩ አረመኔያዊ ነበር፣ ግን ኢትዮጵያን ወደፊት ለማራመድ ሌላ መንገድ ነበርን? ይህ ኋላ ቀር ህዝቦች በዱላ ካልተጓጎጡ በስተቀር ሊለወጡ አይችልም ብለው በሚያምኑት የቀረበ ሌላ የክርክር ዘርፍ ነው። እንዲህ ለሚሉት ይኸው መድኃኒት በአገራቸው ውስጥ ቢሰጣቸውስ ብሎ የሚያስጠይቅ ነው። ኢትዮጵያ ትንቀሳቀሳለችን? ወዴት የሚለው አሁንም ተገቢ ጥያቄ ነው። ያለምንም ጥርጥር አሁን ኢትዮጵያ በኢኮኖሚም ሆነ በፖለቲካው መስክ አስኪ ሁኔታ ውስጥ እንዳለች ይታያል። ስልጣን ላይ ያለው መንግስት ምህረት የለሽና ዲስኩረኛ መሆኑ የታወቀ ሲሆን ካለፈው መንግስት ጋር ሲነጻጸር ያለው ልዩነት የቅርጽ ብቻ ነው። ህዝቡ እየተራበ ነው። ብዝበዛ የተስፋፋ ነው። ጦርነቶች የተለያዩ የአገሪቱን ክፍሎች አምሰዋታል። ዴሞክራሲያዊ መብቶች የሉም። ብሔራዊ ጭቆናና ከሱም ለመላቀቅ የሚደረጉት ጦርነቶች የአገሪቱን አንድነት እየተፈታተኑ ነው። የምስራቁ ልዕለ ኃያል መንግስት አገሪቱን በሱ የበላይነት ስር አስገብቷታል። ህዝቡ ወደ ስደት እንዲሸሽ ተገዷል። በርግጥ ኢትዮጵያ የአብዛኞቹ ዜጎቿ እስር ቤት ሆናለች። አሊስ ኢን ዘ ወንደርላንድ በተባለው መጽሐፍ ውስጥ ያለ አንድ ገጸ ባህሪ እዚያው ከነበሩበት ቦታ ላይ ለመገኘት ያለማቋረጥ መሮጥ ያስፈልጋል ይላል። የኢትዮጵያ መንግስት በብዙ ረገድ ወደ ኋላ ለመሄድ እየሮጠና እየገደለ ነበር። በተጨፈጨፉት በሺዎቹ የሚቆጠሩ አስከሬኖች ላይ አዲስ ኢትዮጵያ አልበቀለችም። የምናየው ያችኑ አሮጌቱን ኢትዮጵያ ነው። በፍጹም ስልጣን ስር የተኮደኮደች ግፍ፣ ረሃብና ሞት የሰፈነባት ኢትዮጵያ። በርግጥ የተከናነበችው ግልባብ እንደ ተተከሉት ሐውልቶች ሁሉ አዲስ ነው። ወታደራዊ መንግስት የካቲትን አብዮት ገደለው። ሽብሩ ደግሞ አፈር አለበሰው። ተመቃብሩ ላይ ሊጻፉ የሚገቡ የቀሽብሩ ነክነት ያላቸው ተስማሚ ቃላት ናቸው። የጆችንና ህዝቡን የሚያካልል የደም ጅረት በመካከላቸው አለ። ይህም የመንግስቱን የኢኮኖሚ እድገት እቅዶች ከንቱ ያደርጋቸዋል። በኢትዮጵያ ውስጥ የወትሮው የደም መመለሻው መንገድ ደምን በደም መበቀል ነው። በአሁኑ ጊዜ እውነታው የሚያሳየው ግጭቱ በገዢዎችና በተገዢዎች መካከል ባለው የተፋፋመ ጦርነት የሚፈታ መሆኑን ብቻ ቢሆንም ከዚህ የተለየ ሁኔታ ቸርነትና ይቅርታን በተከተለ መንገድ እንዲፈታ ተስፋ ማድረግ የተገባ ነው። የካቲት አብዮት በኢትዮጵያ ዜጎች ላይ የተጣበቀውን አመጽ እያላቀቀው ነበር። ነገር ግን ደርግ መልሶ ሊያጠብቀው ችሏል። እንደገና ለማላቀቅ ደግሞ አመጽን መጠየቁ አልቀረም። እንዲያ እያለ እየተጠመለመለ ይቀጥላል። መጨረሻውን መመኘት ተገቢ እንጂ ነው። ምንም አይነት ሁኔታ፣ ምንም አይነት መጠየቂያ ይምጣ፣ እንደዚያ አይነት ዘዴ ተንግዲህ ፈጽሞ መደገም እንደሌለበት ተቃዋሚዎቹንና በሕይወት የተረፉትን በማስተማር ሽብሩ ራሱን እንዳቸነፈ ተስፋ ይደረጋል። ደርግ ለአንዴም ለሁሌም የሚቸነፍበት መንገድ፣ ሽብሩም ለዳግመኛ ትንሣኤ ምንም አይነት እድል የማያገኝበት ዘዴ ይህ ብቻ ነው። እስከዚያ መቼስ ምን ይደረጋል? የቀይ ሽብሩ መስተጋብራን በአንድ አብዮታዊ ገጣሚ የተላለፈውን መልእክት ከልባቸው ቢጠፉት የሚበጃቸው ይሆናል። በሚቀጥለው ዙር በመጪው ጊዜያት ተውት፣ አትድከሙ፣ ይብቃ የእናንት ምጣት። በድቅድቅ ጨለማ በደረቁ ውድቀት መዝጊያዎቻችንን ለመስበር ለማንኮት እኛንን የምንመጣ ተንግዲህ አታክቱ። ቢሻን በማለዳ ቢሻን በሌሊቱ ለእናንተውም መዝጊያ ይድረሰው ረድኤቱ። ማጭዱ አጭዶ አጭዶ ጥሏል፣ ነገር ግን ሳሩ መልሶ አድጓል። ይበልጥ ለምልሞ ይበልጥ ዛላው አምሮ ይበልጥም ተጀንኖ ተፈጸመ። ጠቅላላ ፕሮግራማችን በዚሁ ይጠቃለላል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ለናምሹ